ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። አድማጮቻችን በታዋቂው ደራሲ በአቤ ጉበኛ የተደረሰውን አልወለድም መጽሐፍ ትረካ 122ኛውን የአድዋ ድል ለመዘከር በፕላቲን ጌታሁሪ ወልደ ስላሴ የተጻፈውን የኢትዮጵያ ታሪክ በማቅረብ አቋርጠነው ነበር። በዛሬ ዝግጅታችን አልወለድም መጽሐፍ ትረካ ክፍል 1 በማሰማት እንጀምራለን። ዓለምንም ጥፋት በወያኔ እስር ቤት በመሰቃየት ላይ የሚገኙትና እስካሁን መፈታት የነበረባቸው የዋልድባ መነኮሳት አሁንም ያልተፈቱም ሆናቸው ሲታወቅ አርብ የካቲት 30 ቀን በልደታ የፌደራል ፍርድ ቤት ቀርበው የነበሩ መሆናቸውን የዜና ምንጮች ገልጸዋል። የፍርድ ቤቱ ውሎ ቀደም ብለው መነኮሳቱ በእስር ቤት በደል ተፈጽሞብናል በማለት ያቀረቡትን አቤቱታ ለመስማትና ውሳኔ ለመስጠት መሆኑም ተነግሯል። ከመነኮሳቱ አንደኛው አባ ገብረስላሴ ለፍርድ ቤቱ በሰጡት ቃል በማያውቁት ወንጀል ከሌሎች ተለይተው በእስር ቤት ውስጥ ጨለማ ቤት በሚባለው የማሰቃያ ቦታ እየተሰቃዩ መሆናቸውን ጠቅሰው ሁለቱ መነኮሳት ከውጭ ቅያሬ ልብስ እንዳይገባላቸው በመከልከሉ ከአንድ ዓመት በላይ በአንድ ልብስ ብቻ እንዲቆዩ የተገደዱ መሆናቸውን አስረድተዋል። የፍርድ ቤቱ ዳኞች ቅያሬ ልብስ እንዳይገባ ለምን ተከለከለ በማለት ለእስር ቤቱ አዛዦች ላቀረቡት ጥያቄ መልስ ባለማግኘታቸው በቤተ ዘመዶች ተይዘው የነበሩትን ቅያሬ ልብሶች ወዲያውኑ እንዲሰጧቸው አድርገዋል። በአቤቱታ ለቀረቡት ሌሎች ጉዳዮች ውሳኔ ለመስጠት ፍርድ ቤቱ ለመጋቢት 5 ቀጠሮ ይዟል። የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ባለፈው ዓመት በዓለም ላይ ስለተፈጸሙት የሰብአዊ መብት ጥሰቶችና ረገጣዎች ዓመታዊ ዘገባውን አውጥቷል። ይህን ዘገባ ተከትሎ የተቋሙ ኃላፊ ስለ ኢትዮጵያ በሰጡት መግለጫ በቅርቡ በአገዛዙ የተጀመረውን እስረኞችን የመፍታት እርምጃ ወድሰው በሀገሪቱ የአስቸኳይ ጊዜ አዋጅ መታወጁ ግን በከፍተኛ ደረጃ ያሳሰባቸው መሆኑን አስታውቀዋል። ኃላፊው በመግለጫቸው የፖለቲካ መፍትሄ ሊመጣ የሚችለው ሁሉንም ወገኖች ባካተተ ብሔራዊ ውይይትና ትክክለኛ የፖለቲካ መፍትሄ ሂደትን በመከተል ነው ካሉ በኋላ በቅርቡ በተለያዩ ሀገሪቱ ክፍሎች የተካሄደውን ግድያ አስመልክቶ አገዛዙ ምርመራ እንዲያካሂድና አጥፊዎችን ለፍርድ እንዲያቀርብ እንዲሁም የተባበሩት መንግስታት ድርጅት መርማሪዎች በየቦታው ሂደው አስፈላጊውን ምርመራ ለማድረግ እንዲችሉ አስፈላጊው ፈቃድ እንዲሰጣቸው በድጋሚ እጠይቃለሁ ብለዋል። የሩሲያው የውጭ ጉዳይ ሚኒስትር በትላንትናው ዕለት ሐሙስ አዲስ አበባ የገቡ መሆናቸው ታውቋል። ከወያኔ የውጭ ጉዳይ ሚኒስትር ተብዬ ጋር ተገናኝተው ለጋዜጠኞች በሰጡት መግለጫ ሁለቱ ወገኖች የንግድና የኢንዱስትሪ ግንኙነታቸውን ለማሳደግና ለሰላም የሚውል የኒውክሌር ማበልጸጊያ ለማቋቋም መስማማታቸውን ገልጸዋል። ከዓመት በፊት በአስመራ ከተማ በአንድ ሃይማኖት ትምህርት ቤት ላይ በሻዕቢያ የተጣለውን ደንብና መመሪያ በመቃወማቸው በሻዕቢያ ለእስር ተዳርገው የነበሩት ሐጂ ሙሳ መሐመድ በእስር ቤት እንዳሉ መሞታቸው ተነገረ። የሐጂ ሙሳን አስከሬን ለመቅበር የሄዱ ዘመዶችና ወዳጆች በሙሉ በሻዕቢያ ቁጥጥር ስር የዋሉ መሆናቸውንና ከታሰሩት መካከል የ13 ዓመት ልጅ እንደሚገኝበትም ለማወቅ ተችሏል። የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ከፕሬዝዳንት ትራምፕ ጋር ለመገናኘት እንደሚፈልጉና የኒውክሌር መሳሪያ ስራን እስከ ማስቆም ድረስ የሚያስችል ስምምነት ለማድረግ ዝግጁነታቸውን መግለጻቸው የተነገረ ሲሆን ፕሬዝዳንት ትራምፕም በጥያቄው መስማማታቸውና በሚቀጥለው ግንቦት ወር ለመገናኘት መፈለጋቸውን የሚገልጽ መግለጫ ተሰጥቷል። የሰሜን ኮሪያውን ፕሬዝዳንት ጥያቄ ለአሜሪካው ፕሬዝዳንት ያቀረቡት የደቡብ ኮሪያ ከፍተኛ ባለስልጣኖች ናቸው። ሰሜን ኮሪያ ወደዚህ ጥያቄ ለመምጣት ምን እንደገፋፋት በትክክል ባይታወቅም ከዚህ በፊት ለምዕራቡ ተመሳሳይ ጥያቄ አቅርባና ድርድር ውስጥ ተቀምጣ ስምምነቱን ያጠፈችበት ሁኔታ ስላለ አሁንም ተመሳሳይ ሊሆን ይችላል በማለት ታዛቢዎች ግምታቸውን ይሰጣሉ። ከዚህ በተጨማሪ የአሜሪካው ፕሬዝዳንት በሂደቱ ላይ የሚያደርጉት ስህተት ሊኖር ስለሚችል ሰሜን ኮሪያ ይህን በመጠቀም በተቀረው የዓለም ዘንድ ተቀባይነት እንድታገኝ ከታቀደ ስሌት ሳይሆን አይቀርም የሚል ግምት የሚሰጡም አሉ። ጅቡቲ የሚገኙት የአሜሪካ የውጭ ጉዳይ ኃላፊ በሰጡት መግለጫ የትራምፕና የኪም ግንኙነት ለመገናኘትና ለማውራት ብቻ እንጂ ድርድር ለማካሄድ አይደለም ብለዋል። ይህ ያልተጠበቀና ያልተገመተ ሁኔታ ምን ሊያስከትል እንደሚችል ወደፊት የሚታይ ይሆናል ተብሏል። አርብ የካቲት 30 ቀን የኬንያው ፕሬዝዳንት ኡሁሩ ኬንያታና የኬንያው ዋና ተቃዋሚ ፓርቲ መሪ ራይላ ኦዲንጋ ተገናኝተው የተነጋገሩና ስምምነት ላይ የደረሱ መሆናቸው ተነግሯል። በምን ምን ጉዳዮች ላይ ስምምነት ላይ እንደደረሱ ባይታወቅም ከስብሰባቸው በኋላ በሰጡት ጋዜጣዊ መግለጫ አገራችን ከማንኛውም ግለሰብ በላይ በመሆኗ አንድነቷ መጠበቅ አለበት፣ የአገራችን አንድነት እንዲጠበቅ መሪዎች በአንድ ላይ መምጣት አለባቸው ብለዋል። ውይይቱ የተካሄደው በውጭ አገሮች ተጽዕኖ አለመሆኑንና በራስ አነሳሽነት በውስጥ የተደረገ መሆኑን የተቃዋሚ ፓርቲ ባለስልጣኖች ተናግረዋል። አዲስ ምርጫ እንዲደረግ የሚለው ሐሳብ በተቃዋሚ በኩል በተደጋጋሚ የቀረበ ሲሆን በዚህ ላይ ስምምነት ይኖር አይኖር የሚታወቅ ነገር የለም። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠቃልላል። አለኝ አውነቱን ታለኝ ሰሚ ባገኝ አለኝ አውነቱን ታለኝ ሰሚ ባገኝ ከፍቅሽ ያጣው ከጎደለኝ ብዙ ነገር አለኝ አለኝ አውነቱን ታለኝ ሰሚ ባገኝ አለኝ አውነቱን ታለኝ ሰሚ ባገኝ ከፍቅሽ ያጣው ከጎደለኝ
ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ይችላል አልቀልብን ሽሰብስቦ ጉዴ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰፍስቦ ቋርጦ የጣለ የዘመን ተስቦ ጸጋችንን ገፈው ንጻነት አስርቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቋርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻ አልባ ይሁን ይሰወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥርዓቱ ቁንጮ አማካሪ ሆነው እያየሁኝ ባይኔ ደብዛን የማጥፋት ግፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔውን አይነት እንዲያው ባጠቃላይ የሆነውን ኩነት ላሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጭካኔ ወገንን ያረዱ ያለን በለስጋት በነጻነት እየኖሩ በነጻ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግህን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በአቤ ጉበኛ ሐምሌ 12 ቀን 1965 ዓመተ ምህረት አዲስ አበባ መግቢያ ይመጽሐፍ በደንቡ ምርመራል ፎታትሞ ወጣ ጊዜ ታላቅ ችግር ፈጥሮብኝ ነበር። ከንደመት በላይ ሲያጨቃጭቀኝና በየቦታው ሲያስጎትተኝ ቆይቶ በመጨረሻው በእሳት ነዶ የሰማዕትነት ጽዋውን እስከተቀበለበት ቀን ድረስ ብዙ የክርክር መልሶች እንድጽፍለት አስገድዶኛል። በፖሊስ አሳስሮኛል። ብዙ ጠላቶችም አፍርቶልኛል። ይህ በመሆኑ አንዳንድ ሰዎች ይህን ከመጽሐፎች ውስጥ በመታተም ተራ ስድስተኛ የሆነ ጽሑፌን የመጀመሪያ መጽሐፍ ያድርገው ሲናገሩ ከመንግስት ጋር የነበረኝን ከፍተኛ ችግር ሁሉ ከዚሁ ጋር ሊያያይዙት ሲሞክሩ ሰማለሁ። ነገር ግን አልወለድም ከፍ ብዬ የተቀስኳቸውን የራሱ ችግሮች ቢያስከትልብኝም የዚህ ሁሉ ችግሬ ምክንያት እሱ ብቻ አይደለም። ኢትዮጵያን አሁን ካለችበት ከባድ ችግር ያደረሳት እጅግ የተበላሸ አስተዳደር ቀደም ብሎ ከተሰማቸው ሰዎች አንዱ ስለነበርኩ አልወለድምን ከመጻፌ በፊትና ከርሱ መቃጠል በኋላ እስካለፉት ጥቂት ወራት ድረስ የደረሰብኝን ስቃይ ሁሉ ለመጻፍ በመሞከር ራሱ አልወለድም እጥፍ የሆነ መጽሐፍ ስለሚወጣው በዚህ ለመዘርዘር ቦታ የለኝም። ነገር ግን ከመጽሐፉ ጋር ዝምድና ያለውን አንዳንድ ችግር ብገልጸው ተገቢና አስፈላጊ ይመስለኛል። አንዳንድ ሰዎች ስለ አገሪቱ መጥፎ እድልና ስለነበረው አስተዳደር አንዳንድ ነገሮችን መገንዘብ የቻልነው ከታህሳስ 5 ቀን 1953 ዓመተ ምህረት ወዲህ ነው ሲሉ እሰማለሁ። እኔስ እንደዚህም አልነበርኩ። የተጨማለቀውን አስተዳደር ጉድለት መመልከት የቻልኩት ገና ከአገር ቤት ሳለሁ ከምክትል ወረዳ ግዛት ጀምሮ ነበር። በጋዜጠኝነት ወደ መንግስት ስራ ከገባሁ በኋላም ብዙ አሳፋሪ ተግባሮች በከፍተኛ ባለስልጣኖችም እንደሚፈጸሙ ለመመልከት ቻልኩ። በዚያ ጊዜ የተሰማኝን ድንጋጤና ቁጣ ይነበር ብዬ ለመግለጽ አልችልም። የአገሬን ህዝብ፣ የአገሬን ወግ፣ በተለይም ተወልጄ ባደኩባቸው ክፍሎች ያለውን ህዝብ ስሜት በሚገባ አውቅ ነበር። አብዛኛው ኢትዮጵያዊ በእግዚአብሔር መኖር፣ በእውነት፣ በፍትህ፣ በቅንነት እንዲሁም ለነዚህና እነሱን ለመሳሰሉ ነገሮች ሁሉ ተቃራኒ በሆኑ ክፉ ነገሮች መኖር አምኖ እስከቻለ ድረስ ወደ በጎ ነገር ለማምራት የሚጣጣር ህዝብ ነበር። ነገር ግን ይህ ቅንና መከረኛ ህዝብ ለዚህ በጎ ዝንባሌው የተከፈለው ዋጋ ህሊና በሌላቸው ዝቅተኛና ከፍተኛ ሹማምንት ተረግጦ መገዛትና እረኛ እንደሌለው በግ በደመ ነፍስ በሚንቀሳቀሱ ነጣቂ ተኩላዎች መበላት ነበር። ኢትዮጵያ ህዝብ ወደ ቅን ጎዳና ለመመራት በተዘጋጀበት ጊዜ ቅን ዓላማውን ጠማማ ለሆነው የግል ፍላጎታቸው ለመሰዋት የተዘጋጁ አራዊት በየክፍሉ ተለቀቁበት። ተዘረፈ፣ ተዘርፎም ተገረፈ። ራሱ ተበደለ፣ ራሱ ተገደለ። የሰው ስጋ ለሰው እርም ባይሆን ኑሮ ባለፉት ዓመታት ውስጥ ከቀን ወደ ቀን እየከፋ በሄደው አስተዳደር በፍርሃትና በየዋህነት በማይፈራገጡ ተገዢዎች የነበሩ ኢትዮጵያውያንና የሰው ስጋ ለሰው እርብ ባይሆን ኑሮ ባለፉት ዓመታት ውስጥ ከቀን ወደ ቀን እየከፋ በሄደው አስተዳደር በፍርሃትና በየዋህነት የማይፈራገጡ ተገዢዎች የነበሩ ኢትዮጵያውያንና ከሰው ሰራሽና ከእግዜር ሰራሽ ሕጎች ሁሉ ውጭ ሆነው የፈለጉትን አይነት ግፍ ይፈጽሙ የነበሩ ጥቂት ገዢዎች ገዢና ተገዢ ብቻ ሳይሆን በይና ተበይ በሆኑ ነበር። የማይሰራ ምን አይነት ግፍ ነበር? ይህ መሆኑን በመረዳት ሐሳቤን ለመግለጽ እድል ባጋጠመኝ ጊዜ ሁሉ ስሞክር ቆይቻለሁ። በየቀኑ ያስከስሱኝ ከነበሩት በጋዜጦች የተገለጹ ብዙ ጽሑፎች ሌላ የሮማ ወዳደቅ የተባለው መጽሐፌ ታትሞ የወጣው ከታህሳስ 5ቱ የመንግስት ለውጥ ሙከራ አንድ ወር ገደማ ቀደም ብሎ ነበር። ከታህሳስ 5 ቀን 1953 ዓ.ም በኋላ ጭቆና ስለጸናብኝ ወደው የነበረውን የጋዜጠኝነት ስራ ትቼ ወደ ጤና ጥበቃ ሚኒስቴር ገባው። በዚያም ጊዜ በጊዜው ባለስልጣኖች እንደ ታላቅ ተፋታኛ እየታየው በጽሁፌ በኩል ብዙ ቁጥጥር ይደረግብኝ ስለነበር የፓትሪስ ሉቡምባ አሳዛኝ አሟሟት የሚባለውን መጽሐፍ ለማሳተም ወደ አስመራ መሄድ ግድ ሆኖብኛል። አልወለድም የተጻፈው ከዚያ ሁሉ በኋላ ነው። ያልወለድም ጣጣ ካለቀ በኋላ የደረሱብኝ እጅግ የሚያንገፈግፉ በደሎች ግን በልዩ ልዩ ምክንያቶች የመጡ ነበሩ። አብዛኛዎቹ ምክንያቶችም ከፖለቲካ ጋር የተያያዙ ሲሆኑ ህይወቴ በተአምር ከመቆየቱ በቀር ያልተፈጸመብኝ በደል የለም። እንግዲህ አልወለድምን እንድጽፍ ወደ አስገደደኝ ምክንያት ልመለስ። አልወለድምን ከጻፍኩበት ዓመት ቀደም ብሎ በማስታወቂያ ሚኒስቴር ስሰራ በመካከለኛው ምስራቅ፣ በደቡብ አሜሪካና በሌሎች አንዳንድ አገሮች ደርተው ከሚሰሙት ዜናዎች ከፍተኛው የመንግስታት መገለባበጥ ነበር። ለዚህም ዋና መሳሪያ ሆኖ የሚያገለግለው የጦር ኃይል ነበር። በየጊዜው ከሰማዋቸው ዜናዎች እንደተረዳሁት በየጊዜው በየቦታው በተገለባበጡት መንግስታት ህዝቦቻቸው ያገኙት ጥቅም ሽብር፣ መከራና ሞት ብቻ ነበር። የሚሆነው መንግስት ከገለበጡት ሰዎች ብዙዎቹ በገለበጡት መንግስት ውስጥ ዋና ዋና ቀንደኞቹ ነው ህዝብን እየበደሉና እየዘረፉ የቆዩ ለህዝብ ደህንነት ሳይሆን ለስልጣንና ለጥቅም ሽሚያ የተነሱ እድል አሳዳጆች ስለነበሩ ነው። በዚህ ጊዜ ወድቃ ተዋርዳ ደህይታ ተንቃ የምትገኝ አገራችን በታታሪው ህዝቧ ፈቃድና ከፍ ከፍ ሊያደርጓት በሚመኙ ቅን መሪዎች ጥረት ብቻ ልታገኝ የምትችለውን እድል ሳታገኝ እንደነዚያ ባሉ ሰዎች እጅ እንዳትወድቅ እጅግ ሰጋው። ከዚህም ጋር የተቸገረና መከራ ያንገላታው ህዝብ እንደ ተራቡ ወፎች የተበተነለትን አይነት ጥሬ ሊለቅም ሲሞክር ወደ ወጥመድ የሚገባ እንደ ተራባሳ በማንኛውም አይነት የሥጋ ቅንጣቢ የተሸፈነ ገዳይ መቃጠንን ዘሎ የሚጎርስ መሆኑ ስለተሰማኝ ለኛ የግል እድገት የግዴታ አስፈላጊዎች ያልሆኑ ምናልባትም አደገኞች ሊሆኑ የሚችሉ የአስተዳደር ፍልስፍናዎች በርግጥ ለኢትዮጵያ ህዝብ አስፈላጊ የሆኑትን ዓላማዎች እንዳበላሹ ፈራው። ኢትዮጵያ ረጅም የነጻነት ታሪክ ቢኖራትም እያንዳንዱ ሰው የግል ነጻነት ፈጽሞ የተዘነጋባት የመንግስት ስልጣን ያላቸው ብቻ ሙሉ ሰዎች ወይም ቅዱሳን መላእክቱ ነው የሚታዩባት አገር ነበረች። በዚች የግላዊ ሰዎች ነጻነት ፈጽሞ ሳይታወቅ የኖረባት አገር የግል እምነትን፣ ሃይማኖትን፣ አስተሳሰብንና ይህን የመሰሉትን የእያንዳንዱ ሰው የግል የህይወት መመሪያዎች የሚቃወምና የሚከለክል የአስተዳደር ፍልስፍና ቢመሰረት የሀገራችንን ህዝብ፣ እናት አባቶቻችንን፣ ልጆቻችንን ቀላል በሆነ የራሳቸው መንገድ ሊያገኙት የሚችሉትን መልካም እድል አስተን በጥንቃቄ በተጠበቀ የውሸት መላሾ እያታለን ከአንድ ክፉ ቀንበር ወደ ሌላ ክፉ ቀንበር እንዳንወስዳቸው ፈራው። እንዲሁም በታላቁ ፎቃቸው ስር ካለው ደረጃ ማዶ የተራበና የተራቆተ ወንድማቸው ሬሳ ወድቆ ካላዩ የበላይነታቸው ጸጋ ተሟልቶ የማይሰማቸው የመንፈስ ድሆች ይህን ከንቱና ሰይጣናዊ ልማዳቸውን ለመጠበቅ ራሳችን ጥረን ግረን የተሻለች አገር ሳናደርጋት የማንንም አገር ሀብት እያሳደዱ በተዘዋዋሪ ቅኝ ገዥነት ለሚዘርፉ ኃያላን መንግስታት አገራችንን እንዳይሸጧት ተጨነቅኩ። በዚህ የስሜት ጭንቀት ላይ እንዳለሁ ይህን ሐሳቤን የምገልጽበት መንገድ ፈለግኩ። ከባዱ የሐሳብ መግለጽ ቁጥጥር በአእምሮዬ መጣ። አወጣሁ፣ አወረድኩ፣ መንገድ ታጣ፣ ሌላ ጭንቀት ተከተለ። ታይ ጉድ! አሁን ሰው ለዚህ አጭር ህይወቱ ሲል እስከዚህ መሰሎቹን ለምን ይጎዳል? ከዚህ ሁሉ ሰው በጠቅላላው ባይፈጠር ምን ነበር? ከነዚህ ብርቱ ስሜቶች አልወለድም ተወለደ። ግን ባንዳንድ ሰዎች ዘንድ ስለተጠላ ነደደ። ይሁን እንጂ በአሁኑ ጊዜ የኢትዮጵያ ህዝብ በጀመረው ሰላማዊ እንቅስቃሴ ምክንያት የመጽሐፉን ትንሳኤ ብቻ ሳይሆን የምኞቴን በመጠኑ መሟላት ለማየት በቅቻለሁ። ምስኪን ሀገራችን ኢትዮጵያ እጅግ በበዙ የውጭና የውስጥ ችግሮች ተከባ በመትገኝበት በአሁኑ ጊዜ የእርስ በርስ ጦርነት ወይም በውጭ ኃይል የተቀየሰ የለውጥ ሙከራ ቢደርስ ኖሮ ከፍ ካለ ፈተና ላይ በወደቅን ነበር። አንዳንድ ሰዎች በአገራችን ውስጥ በጥብጥ ቢፈጠር ተራውና የተጨቆነው አብዛኛው ህዝብ ከታሰረበት ሰንሰለት በቀር የሚያጣው ነገር ስለሌለ ተበጣብጦ ይለይለት ይላሉ። ያያያዛችን ሁሉ አለመጣም ሲታይም ይህ አባባል እውነት ያለበት ይመስላል። ነገር ግን በአገራችን ከፍተኛ ሁከት ቢፈጠር በሚሊዮን የሚቆጠር የተራበና የተቸገረ ነፍስ እንዲሁም አንዳንድ የአገራችንን ክፍሎች ካጣን በኋላ ድካምና መከራ ሲሰለቸን የውጭ ኃይል በሚቆጣጠረውና ከኖርንበት በማይሻል ወደኋላ ጎታችና ጨቋኝ አስተዳደር ስር ከመውደቅ በቀር ሌላ ምርጫ ሊኖረን እንደማይችል ግልጽ ነው። በዚህ ጉዳይ ላይም ከብዙ ሰዎች ጋር እሟገት ነበር። እኛ ኢትዮጵያውያን ከማንም የተለየ የራሳችን ታሪክ ያኗኗር ወግና የአካባቢ ሁኔታ ስላለን ከማንም የምንበደረው ሐሳብ ከችግራችን አያድነንም። ሀገራችንን ማዳን የምንችለው ከአምላካችን ኃይልና እርዳታ ጋር ራሳችንን ስንረዳ ብቻ ነው። ከዓለም ተለይተን መኖር ስለማንችል ከማንኛውም የዓለም ሕዝብ ጋር ንጹሕ ወዳጅነት ልንመሰርት ልንረዳና ልንረዳዳ እንችላለን። ነገር ግን የምዕራቡም ሆኑ የምስራቅ አያላን መንግስታት ካንገት በላይ በሆነ ወዳጅነት ስም እየገቡ የየራሳቸው ምኞት ተገዥዎች ሊያደርጉንና የሀገራችንን የተፈጥሮ ሀብት ርካሽ ከሆነው ጉልበታችን ጋር ዘርፈው ለመሄድ የሚያደርጉትን ሙከራ ከሰው ልጆች አንድነትና መረዳዳት ጋር አለመቁጠር ብቻ ሳይሆን ግልጽ ጦርነት ልናውጅበት የሚገባ የሀገራችን ጠላት ነው። ከዚህ ላይ አሜሪካ ቺካጎ ከተማ ውስጥ አንዲት አሜሪካዊት ወይዘሮ የነገሩኝን ምንጊዜም የማረሳው ነገር ልጠቅሰው እወዳለሁ። በአሜሪካ ኢምፔሪያሊዝም ክልል ውስጥ ከሚገኙት ክፍሎች በቀር ከጠቅላላው የአሜሪካ ሕዝብ ውስጥ እጅግ ቅንና ግልጽ የሆኑ ብዙ ሰዎች ለማግኘት እንደሚቻል ራሴ ለማየት ችያለሁ። እኒሁ ወይዘሮም ግልጽና ቅን ከሆኑት የአሜሪካ ሰዎች አንዷ ሲሆኑ ልንነጋገር የቻልነው ጡረታ የወጡ ዶክተር ከሆኑት ባለቤታቸው ጋር የልደት በዓልን ጊዜ ከራሳቸው ቦታ ውጭ ለማሳለፍ ወደ ቺካጎ መጥተው እኔም እንዲሁ እግረ መንገዴን ሳልፍ ባረፍንበት ሆቴል በምግብ ቤቱ ተገናኝተን ነው። ኢትዮጵያዊነቴን እንዳወቁ በአንድ ላይ ተቀምጠን እንድንነጋገር ጠየቁኝና ስለ አንዳንድ ነገሮች ከተነጋገርን በኋላ ኢትዮጵያዊ የሆነን ሁሉ በየደረሰበት ቀስሞን ሲሰብረው ወደ ኖረው የሀገራችን መከራ ገባን። እኔ እንኳ ላነሳው አልፈለኩም ነበር፣ ግን ወይዘሮዋ ራሳቸው አነሱት። እኔ ኢትዮጵያ ውስጥ ኑሬ ባላውቅም ለኢትዮጵያ ታላቅ አክብሮት ነበረኝ። ግን የህዝባችሁን በረሃብ ማለቅ ከልዩ ልዩ ጋዜጦችና መጽሔቶች ሳነብ እጅግ አዘንኩ። ለመሆኑ እንደዚህ በረሃብ እስክታልቁ አገራችሁ በተፈጥሮ ደሃ ናት አሉኝ። በተፈጥሮ ደሃ አይደለችም፣ ግን አላለማናትም አልኳቸው። ብትለማም እንኳ ሀብቷን ለእያንዳንዱ ሰው ደህንነት ካላዋላችሁት ብዙዎች ወገኖቻችሁ በረሃብ ከመሞት ላይድኑ ይችላሉ። ለመሆኑ በአገራችሁ ውስጥ ምን ምን አይነት ሀብት ሊገኝ ይችላል ብለው ጠየቁኝ። የአፍረት ደረቅ ፈገግታ እያሳየው ምንም እንኳ አሁን በረሃብ ስናልቅ የምንገኝ መሆናችን ባይካድ አገሪቱ ለርሻ ምቹ የሆነች አገር ናት። የመካከለኛው ምስራቅ የዳቦ ቅርጫት ልትባል ትችላለች ሲሉም ሰምተናል አልኳቸው። ሊሆን ይችላል ከርሻ በቀር ሌላ ለምሳሌ የማዕድን ሀብት የላችሁም አሉኝ። አለን። እንዲያውም በአሁኑ ጊዜ ነዳጅ ዘይትም ለማግኘት ተስፋ ተደርጓል። ዘይቱን ፈላጊው ኩባንያም አሜሪካዊ ነው አልኳቸው። በዚህ ጊዜ ወይዘሮዋ በከፍተኛ በእውነተኛ ስሜት ከወንበራቸው ላይ እንደገና እየተስማሙ ከዚህ ላይ በርቱ፣ ከዚህ ላይ ተጠንቀቁ፣ ነዳጅ ዘይት ካላችሁ ሌላ ሌላው ምቾት ቢቀርባችሁ እንኳ እሱ ብቻ በራብ ከማለቅ ሊያድናችሁ ይችላል፣ ግን በሚገባ መያዝ አለባችሁ፣ ያለዚያ እንደ ኤኳዶር ትሆናላችሁ አሉኝ። ኤኳዶር? በኤኳዶር ምን ሆነ አልኳቸው። አብዛኛው የኤኳዶር ህዝብ ስለ ግምቴ ይቅርታ አድርግልኝ እንደናንተ ህዝብ በጣም ችግረኛ ነው። ታላቅ የዘይት ክምችት ተገኘ። ያገኘነውም እኛ አሜሪካውያን ነን። ግን ምን ሆነ መሰለ? ደሃው ህዝብ በርካሽ ዋጋ ጉልበቱን አበረከተ። ከኤኳዶር መሬት ቤንዚኑ ታፈሰ። ብዙ ሀብት ወደኛ መጣ። ቀሪው አገራቸውን ለሸጡት በእጅ ጣት የሚቆጠሩ የፖለቲካና የጦር መሪዎች በጉርሻ መልክ ተሰጠ። የተረፈው ምናልባት ከጎረቤታቸው ከፔሩ ጋር ካልሆነ ከነማን ጋር እንደሚዋጉ አላውቅም፣ ከአሜሪካ ታንክ፣ ጄት፣ አይሮፕላን፣ ጠመንጃና ጥይት ለመግዛት ወጪ ሆነ። አብዛኛው የኤኳዶር ህዝብም ከቆየበት ስቃይ ሳይወጣ ይገኛል። በእርግጥም አገራችሁን የምትወዱ ኢትዮጵያውያን ካላችሁ ዘይት እንኳ ባይኖራችሁ የአገራችሁን ህዝብ ከመከራ የሚያድን ማንኛውም የአገራችሁ ሀብት በዚህ መንገድ እንዳይዘረፍ ተጠንቀቁ አሉኝ። ግልጽ ምክንያት አልነበረኝም፣ ግን በደፈናው በአገራችን ይህ ሊሆን አይችልም አልኳቸው። እንደምን አሉኝ። የኢትዮጵያ ህዝብ ቅን ህዝብ ነበር። ከራሱ መሃል የወጡ መሪዎች ይሸጡኛል ብሎ አይጠራጠርም። ይህ ሲሞከርበት ካገኘ ግን ይነሳል አልኩ። የጦር ኃይሉ ለአገር ሻጮች ታማኝ ከሆነ መከላከያ የሌለው ሰላማዊ ህዝብ ምን ሊያደርግ ይችላል አሉኝ። ይህ በቀላሉ ይቻላል። ከሁሉ በፊት ኢትዮጵያውያን በቤተሰብ ፍቅር የተሳሰርን ስለሆን እያንዳንዱ ወታደር የእናት አባቱን የእህት ወንድሙን መከራ እያየ አገሩን ለሚሸጡ የፖለቲካና የጦር መሪዎች መሳሪያ ለመሆን አይሞክርም። ሁለተኛ፣ ማንኛውም ኢትዮጵያዊ በቆየው ልማድ መሰረት በጦር መሳሪያ የደረጀ ስለሆነ መሸጡን በርግጥ በተረዳበት አንድ ቀን ውስጥ ሁሉንም ነገር ከማፈራረስና የራሱን ደህንነት ከመጠበቅ አይመለስም አልኳቸው። ከዚህ ላይ ያመኑኝ አልመሰለኝም። ለምሳሌ ያቀረብኳቸው ሁለቱም ምክንያቶች እርሳቸው እንግዳ ነገሮች ነበሩ። እርሳቸው ብቻ ሳይሆኑ ኢትዮጵያን ያላዩ ብዙ የውጭ ሰዎች፣ በብዙ መቶ ሺህ ወይም በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን በታላላቅ የበዓላት ቀኖች በግ ወይም ዶሮ በየቤታቸው ያርዳሉ። እንዲሁም ያረጀም ይሁን አዲስ አይነት የጦር መሳሪያ ለየራሳቸው አላቸው ብሎ የሚነግራቸውን ሰው ፍጹም ዋሾ ብለው ከሚታዘቡት በቀር እውነቱን ሊረዱለት አይችሉም። ሁለተኛ፣ የቤተሰብ ፍቅር በምዕራባውያን ዘንድ እስከዚህ ጠብቆ አይታይም። ይሁን እንጂ በማንኛውም መንገድ ቢሆን የሴትዮዋ ማስጠንቀቂያ ቀላል አልነበረም። ብዙ ነፍስ በራብ ከሚያልቅባት አንዲት ትንሽ አገር ሂዶ በዚያ የውሻና የድመት ምግብ ለማጫረት የሬዲዮና የቴሌቪዥኑ ማስታወቂያ በሚያዋክብበት ሰፊ አገር ይህን መሳይ ንግግር መስማት የህሊና ረፍት የሚሰጥ አልነበረም። እንዲሁም ተርበሃልና እንጀራ እንድታገኝ የሚያስችል አስተዳደር አመጣልሃለሁ፣ ግን የግል አስተሳሰብህን፣ ዝንባሌህን፣ ነጻነትህንና እምነትህን መስዋዕት አርገህ አቅርብልኝ የሚለው ፍልስፍና ለሀገራችን ምን ያህል አደገኛ ሊሆን እንደሚችልም ተሰምቶኛል። ይህ ስሜት እያወቀኝ አንድ ወር ገደማ እንደቆየው አንድ ታላቅ ተአምር ሰማሁ። የኢትዮጵያ ህዝብ ማንም በተለመለት ከራሱ ኑሮ የማይመሳሰል እቅድ ሳይነዳ ራሱ የራሱን መንገድ ለመቀየስ ተነሳሳ። ኢትዮጵያዊ ወታደርም የራሱን ልዩ ታሪክ ጀመረ። የተበላሸውንና ወገኑን ያዋረደና ያስጨነቀውን አስተዳደር ከዳ። ከእውነተኞች ወገኖቹ ተቀላቀለ። የውጭ ኃይሎች እጃቸውን ለማስገባት የሚሞክሩበት ቀዳዳ ተዘጋ። በዘር በሃይማኖት ይቀሰቀሳል ተብሎ የነበረውን ግጭት ሁሉም ነቅቶ ተቀላቀለው። እንደ ኢትዮጵያ በስልጣኔ ወደ ኋላ በቀሩ ብዙ አገሮች የውጭ ኃይሎችና አገር ሻጭ ወኪሎቻቸው መሳሪያ አርገው ሲጠቀሙባቸው የኖሩ ወታደር ያለማመንታት ላለቃው መታዘዝ እንጂ ለምን ወደሚል ጥያቄ መግባት የለበትም በሚል አጉል ፍልስፍና የሚመሩ ወታደሮችን ነበር። ኢትዮጵያዊ ወታደር ግን በዚህ ትውልድና ታሪክ ይቅርታ በማያደርግለት ቅሌት ውስጥ ገብቶ አልተገኘም። የማድራጎቱ ኢትዮጵያዊው ያንን ባለም ፍት እጅ ከመስተነቁም በላይ ልዩ ታሪክ ላላት አገራችን ልዩ ምዕራፍ እንደሚከፍትላት አይጠረጠርም። ያንደን ዳገሮች ወታደሮች ምን ያደርጋሉ? ዘንድሮ አንዱን ንፍጣምና የውጭ ኃይል ተገዥ የሆነ ጀነራል ደግፈው ይነሳሉ። እሱም አገሩን በተወሰነ ጥቅም ያንጫረርና ራሱን ማርሻል ይላል። ራሱን በራሱ በሸለማቸው ጌጣጌጦች እንደ ቃልቻ በቅሎ ካሽጎረጎረ በኋላ አገራቸውን ሽጦ ካገኘው መጠነኛ ጥቅም ጥቂት ፍርፋሪ ይጥልላቸዋል። ለዚህ መሰረታዊ ጥቅማቸውን አባላሽቶ ለሚጣል ፍርፋሪም በአገራቸው ሽያጭ ይስማማሉ። ያ ማርሻል በአገሩ ላይ የፈጸመው ወንጀል ተሰምቶትና ህሊናው ወቅሶት የጠቅላላውን አገሩ ህዝብ ደህንነት ለማሻሻል በሚሞክርበት ጊዜ የውጭ አለቆቹ ሌላ አዲስ ተኪ ያስነሱና በገዛ ወታደሮቹ ኃይል አስገልብጠው የተለመደ ዘረፋቸውን ይቀጥላሉ። በዚህ ምክንያት በየደሃው አገር በተፈጠረው አዲስና ተዘዋዋሪ የቅኝ አገዛዝ ዘዴ የተበሳጩ ሰዎች በአደባባይ ያሰሟቸውን ንግግሮች ሳዳምጥ ያንዳንድ የምስራቅ አውሮፓ አገሮች ተወላጆች የቅኝ ተገዥነት መከራቸውን ከዘረዘሩ በኋላ አሁን ደግሞ በሩሲያ ከባድ ቀንበር ስር እንገኛለን ሲሉ፣ በተለይ ከደቡብ አሜሪካ የመጡት ደግሞ አሁን በመጨረሻውም ዘራፊ በሆነው የአሜሪካ አዲስ ቅኝ አገዛዝ ስር እንገኛለን ሲሉ ይደመድማሉ። የነዚህ ሰዎች አገሮች ለስሙ ነጻዎች ናቸው። ነገር ግን ሀብታቸውን በግልጽ ከመዝረፍ ህዝባቸውን ከችግርና ከጭቆና ለማዳን አቅም አላገኙም። እዚህ አይነቱ አዲስ የአገር ግሽና ሽያጭ ዘዴ መሳሪያ የሆነውም ከሞላ ጎደል የጦር ኃይል ነው። እንግዲህ ይህን ስናይ ነው በእኛ ወታደሮች ግሩም አሰራር መንፈሳችን የሚረካው። የአገራችን የለውጥ እንቅስቃሴ ተደጋግሞ ከተወራ በኋላ ከአንድ አሜሪካዊ ጋር ስንጨዋወት፣ አገራችሁ ችጋራም መሆኗን ለማወቅ ችያለሁ፣ ግን የምትሰሩት ሥራ ሁሉ ከማንም የተለየ ይመስላል። ምክንያቱ ምንድን ነው? አለኝ። ምክንያቱ ቀላል ነው። ለማንም የውጭ ወራሪ ሳንገዛ ስለኖርን ነው አልኩት። እሱስ ሲሆን በዚህ በሃያኛው መቶ ክፍለ ዘመን ውስጥ አገራችሁ እንደ አሜሪካ ላለ ታላቅ አገር ምን አይነት ነገር ልታበረከት ትችላለች? አለኝ። ፕሬዚደንትን በጥይት ሳይገሉ መንግስት መለወጥ እንደሚቻል ልታስተምራችሁ ትችላለች አልኩት። ደስ አላለውም። ፊቱ ቀላና ሌላ ወሬ ቀጠል። ባጭሩ ለመናገር አልወለድምን በጻፍኩ ጊዜ አገሬ በጨለመ የጊዜው ሁኔታ ብቻ ሳይሆን በጨለመ የወደፊት እድል ላይ ትታየኝ ነበር። አሁን ግን እኛው ራሳችን መልሰን ካላጠፋ ነው፣ ካልተሸጥ፣ ካልተለወጥ ምንጊዜም ያልዘነጋን አምላክ ጥሩ መንገድ ከፍቶልናል። የአምላክን ኃይልስ እንዴት መርሳት እንችላለን? ሌላ ምሳሌ መጥቀስ ይቅርብኝና 1933 ዓመተ ምህረትን ላስታውስ። በ1933 ይህን መስመር በመሙላት ስንት መዝሙር ጻፍ። በእውነት ነጻ ላወጣን አምላክስ ምን ያህል መስመሮች ደረሱት? አብዛኛውን ምስጋና አርበኛ ስደተኛ የውስጥ አርበኛ ተቀበሉት አምላክ ተረሳ ለዚህም ያቺ የተመጻደቅንባት ቃል 33 እንደተረሳን 33 አመት ሙሉ በተከማቸዳ ነከራል ግን ከሱ እርዳታ ጋር በእውነት ነጻ ለመውጣት እድል እንዳለን ተስፋ እናደርጋለን ከእንግዲህ ወዲህ ወደ ነበርንበት ባርነት የምንመለስ ከሆነ ግን አሁንም ባልወለድ ሌላው ኢትዮጵያዊም ባይወለድ በተሻለ ነበር ግን ተስፋ እንቁረጥ አንድ ጊዜ ኢትዮጵያውያን ሆነን ተወልደናልና አቤ ጉበኛ መቅድም በዚህ መጽሐፍ ውስጥ ያሉት ያገርና የሰው ስሞች እንዲሁም ታሪኮች በሐሳብ የተፈጠሩ ናቸው ብዙ ጸሐፊዎች በማንም ማገር በማንም ህዝብ ላይ አንድ ነገር ለመናገር ሳይፈቅዱ ሲቀሩ አንድ አገር አንድ ህዝብ በሐሳባቸው ፈጥረው በሰው ላይ ሊደርሱ የሚችሉትን ነገሮችና ሰዎች ሊያድርጓቸው የሚገባቸውን ነገሮች ማንንም በማይመለከት ነፃ አየር መግለጽ ከጀመሩ ብዙ ጊዜ ነው እኔም ይህን መጽሐፍ በዚህ መንገድ ስጽፍ ይህንኑ ዓላማ በመምረጥ ነው በታሪኩ የተገለጹት ነገሮች በዓለም ውስጥ በብዙ አገሮች እየተደጋገሙ የደረሱ ናቸው አንዳንድ እድለኞች አገሮች ብቻ መሰረታቸው ሳይፋለስ ደም ሳይፈስ ከተሻለ ኑሮ ለመድረስ ሲችሉ አብዛኛዎቹ አገሮች አንዱ ክፍል የነገስታትን አገዛዝ ሲቃወም አንዱ ክፍል የህዝብን ስልጣን ሲቃወም ወይም ፓርቲ የሚሉት ልዩ ልዩ ክፍል እያቋቋሙ እርስ በርሱ ሲበጣበጥ የኑሮውን መሻሻል በተስፋ ብቻ የጨረሰ ህዝብ ይገኝባቸዋል ስለዚህ በማንኛውም ሁኔታ ላይ እውነት መስሎ የታየኝን ሐሳብ ማንንም በማይመለከት በሐሳብ የተፈጠረ አገር ላይ ገልጫለሁ መጽሐፉ ለግል ሰዎች ወይም ለግል አገር የተጻፈ ሳይሆን በመላው የሰው ዘር ላይ በመላው ዓለም ሲደርሱ ለኖሩና አሁንም በብዛት ለሚደርሱ መጥፎ ነገሮች መቃወሚያ እንዲሆን የተጻፈ ነው ምን ጊዜም ቢሆን በጠባብ አስተያየት መወሰን የለብንም ከሁሉ በፊት ክፋት የሰው ተፈጥሮ አጃቢ መሆኑን በማወቅ ከእያንዳንዳችን ራስ ላይ ክፉ ስሜትን ማስወገድ ይገባናል ሁለተኛ የአንድ ማህበራዊ ኑሮን መልካም አቋም የህዝብ ስንፍና ጭምር እንጂ የጥቂት ሰዎች ስንፍና ብቻ እንደማያበላሸው ማመን ያስፈልጋል ሶስተኛ ስለ ሰው ልጆች መልካም አኗኗር በማንኛውም ዓለም የታሰበውንና የተነገረውን ያህል ታላቅ እርምጃ ለመደረጉን በመገንዘብ በራስ ሁኔታ ተስፋ አለመቁረጥና ሁሉንም በሰፊ አይን መመልከት በትግስትና በእምነትም መራመድ ተገቢ ነው ባለም ላይ የሰው ዘር መኖር ከጀመረ ብዙ ሺህ ዘመናት አልፈዋል እያንዳንዱ ትውልድም ብዙ ክፉዎችና ደጎች አልፈዋል ያልተስተካከሉ የሰው ጉድለቶች ግን እስካሁን አሉ አሁን ያለነውን ሰዎችና ያለንበትን ጊዜ መርገም ወይም መመረቅ የትውልድ ሙያ ሊሆን አይችልም ያለፈውን ጊዜ ማስታወስና ለሚመጣውም ጊዜ ማሰብ ይገባል ሰው ከሚሳሳትባቸው ምክንያቶች ዋናውና አንደኛው ባለፈው ጊዜ ምን ምን ነገሮች ነበሩ ዛሬስ ምን ይደረጋል ነገስ ምን ይመጣ ይሆን የሚሉትን ጥያቄዎች ሳያስተውሉ ሁሉንም ነገር ለዛሬ ብቻ ሲሰጡ ነው በእውነትም ይሁን በአድሎ ለመጻፉ ትክክለኛና እርግጠኛ መረጃ ባናገኝም ታሪክ በመጠኑ ስላለፈው የሰው ዘሮች አንኗኗር ብዙ ጥናት ሳይሰጠን አልቀረም። የሰው ዘሮች ከብዙ ዘመናት በፊት ጀምረው በሃይማኖት ባስተዳደር በማህበራዊ ኑሮና በሌሎች ልዩ ልዩ እምነቶች እየተከፋፈሉ እርስ በርሳቸው ሲኮዳዱ ኖረዋል። ተገዛ አልገዛም፣ እምነቴን ተቀበል አልቀበልም፣ ጥቅምህን ለኔ ስጥ አልሰጥም በሚሉ ብዙ አይነት ክርክሮች የብዙ ሰዎች ደም የፈሰሰባቸው ታላላቅና ታናናሽ ጦርነቶች ከመደረጋቸው በላይ እነዚህን የውጊያ ምንጮች ካለው ማህበራዊ ኑሮ ለማስወገድ ከክፉ ተግባሮች ጋር በመዋጋት ህይወታቸውን ያሳለፉ የመንፈስ ጀግኖችም ብዙዎች ናቸው። ይህ ሁሉ ሲሆን የሰው ዘር ክፋት እንዳለ ሆኖ ወይም መልኩን እየለወጠ የሰውን መልካም አኗኗር ከሰው አርቆት ይገኛል። በተለይም ብዙ ሰዎች የክፉ ተግባርን ጎጂነት እያስፋፉ በሚናገሩበት ስለ ሰው መልካም አኗኗር፣ ስለ ሰላምና ፍቅር በሰፊው በሚያወሩበት በአሁኑ ጊዜ ክፋትና ተንኮል የበለጠ ኃይል እያገኙ ሲሄዱ ማየት ለሰው መልካም አኗኗር ያለውን ተስፋ ከማስቆረጥ የሚያደርስ ነው። በዘመናችን ክፉ ስራዎች ካገኙአቸው ታላላቅ ድጋፎች ዋናው ዘመናዊው የሸፍጥ ፖለቲካ የሰዎችን ግብረ ገብነት ቦታ መውረሱ ነው። የዘመኑ ፖለቲካም ሸንግሎም አታሎም ራስን ብቻ መጥቀምንና ሌሎችን መጉዳትን እንደ ዕውቀት እንጂ እንደ ድንቁርና ስለማይቆጥራቸው በእውነት ካልሆነ በቀር በሌላ መንገድ ሊገታ የማይችለው የአብዛኛው ሕዝብ ፍላጎት እስካሁን እውነተኛ ሰላሙንና መልካም አኗኗሩን ከመፈለግ አላቋረጠም። የሰውን ልጆች በፍቅር በሰላም በወንድማማችነት ለማኖር ችግርን መከራን ድንቁርናን ጥላቻን ግፍን ለማስወገድ ብዙ ተደከመ። የብዙ ሰዎች ህይወትም ጠፋ እንጂ ዓለም ከሚፈለግባት መልካም ደረጃ ገና አልደረሰችም። ዓለምን ከእውነተኛ ኑሮ ለማድረስ ገና የብዙ ሰዎች ድካምና በጎ ፈቃድ ያስፈልጋል። ሰዎች ሁሉ ከአራዊት ባህሪ ተዘምዶ ያለውን አካላቸውን ከመለኮት ተዘምዶ ባለው መንፈሳቸው ስልጣን ስር እስኪያውሉት በጎ ምግባር ክፉና ትዕቢተኛ ፍላጎትን ድል እስኪያደርግ ድረስ ንጹህ የሆነ ሰላማዊና ቅዱስ ኑሮ ቢገኝ አይችልም። ኮንፊሽየስ የተባለው ጥንታዊውና ታላቁ የቻይና ፈላስፋ በጎ ስራዎችን አስተምሮ ሰዎች ሁሉ መልካም አድራጊዎች ቢሆኑ የኔ ትምህርቶች የሚፈለጉበት ቦታ የለም ሲል ቅን ስራ የሁሉ ነገር መሰረትና የሰላም ምንጭ መሆኑን መስክሯል። ሁላችንም ብንሆን ክፋትን ደግነት፣ ጠማማነትን ቅንነት፣ ብልግናን ጨዋነት፣ ትዕቢትን ትህትና፣ ጥላቻን ፍቅር፣ ጦርነትን ሰላም፣ ድህነትን በቂ ኑሮ፣ ድንቁርናን ዕውቀት፣ ጭካኔን ርኅራሄ፣ ተንኮልን ግልጽነት፣ ብልጠትን ልግስና አቸንፈዋቸው ካየን ስለ በጎነትም ሆነ ስለ ክፋት ብዙ እንድንነጋገር የሚገፋፋን ምክንያት አይኖረንም። ነገር ግን በዛሬው ዓለም ያለን ህዝቦች ሁሉ የምንገኝበት ደረጃ የትንቅንቅና የቅሚያ ጊዜ በመሆኑ ክፋትን መቃወምና የደከመውን በጎ ምግባር ማበረታታት ግዳጃችን ነው። ሁሉንም ነገር የዓለም ጣጣ ነው ብለን ችላ እንዳንለው ሰዎች በዚህ ዓለም ላይ በምንቆይባት አጭር ጊዜ የሚያጋጥመን ችግርና ጭንቅ የደረሰባቸውን ብቻ ሳይሆን ተመልካቾችንም የሚያሰቅቅና የሚያሰቃይ ነው። ሶክራተስን የመሰለ ታላቅ ፍጡር የጥቂቶቹን አጥቂነትና የብዙዎቹን ተጠቂነት እያየ ለመኖር የሚያስችለው በቂ የመንፈስ ድንዳኔ በማጣቱ አሁን መሞትና ካስቸጋሪ ነገሮች ነፃ መሆን ለኔ የሚሻለኝ መሆኑ ግልጽ ሆኖ ይታየኛል ብሏል። ከዚህ ከተሎ ዲሞት የወደደው ለግል ጉዳዩ ወይም ለግል ቤተሰቡ ሳይሆን ለእውነተኛ በጎ ሥራ መሆኑን ሲገልጽ መኳንንት ልጆቼ ባደጉ ጊዜ ቅጧቸው ከደግ ሥራ በፊት ለገንዘብ የሚያስቡ ከሆነ እኔ እንዳሰቃየኋችሁ አሰቃያቸው እነሱ ምንም ሳይሆኑ ምኖች ነን ብለው ራሳቸውን ካከበሩም እኔ እንዳሳፈርኳቸው አሳፍሯቸው ሊያስቡበት የሚገባቸውን አላሰቡምና ምንም ሳይሆኑ ራሳቸውን ዋጋ እንዳለው ነገር በመቁጠራቸው ሲል ተናግሮ አሁን እኔ ወደ ሞት እናንተ ወደ መኖር የምንሄድበት ጊዜ ነው ከእናንተና ከኔ ማንኛችን ወደ ተሻለው መንገድ እንደምንሄድ እግዚአብሔር ብቻ እንጂ ማንም አያውቀውም ካለ በኋላ እውነትን ደግነትንና እውነተኛ ፍርድን በማስተማሩ ሞት ከፈረደበት ፍርድ ቤት ፍርዱን በደስታ ተቀብሎ ወጥቷል። ከዚህም በላይ የሚሞትበትን መርዝ በድፍረት ጠጥቶ በጸጥታና በፍጹም እርጋታ ከቆየ በኋላ ሰውነቱ ሲደግም በሞተ ጊዜ ከጠጉ ሆኖ በእንባ ሲታነቅ የቆየውንና ታማኝ ተማሪውን ክሪቶንን ጠርቶ ለአስክሌፒዮስ የምንሰጠው አንድ አውራ ዶሮ አለና ሳትዘነጋ እንድትከፍለው ሲል የደግነትና የእውነት መምህር ሆኖ የኖረው ለእውነትም የሞተው ታላቁ ሶቅራጥስ የመጨረሻ ትንፋሹን በእውነተኛ ቃል ፈጽሞ ካለም ተሰናብቷል። የእውነትና የደግነት መጎዳት የተቆረቆሩለትን ለማስተማር ቀርቶ ለሞት እስኪሰጡ ድረስ ያስገድዳል። ክፋትና ድንቁርና ቢጠፉ ግን ገዳይም ተገዳይም ባልተገኘ ነበር። እስካሁን የቆየው ዓለም ግን ብዙዎች የክፋት ሰራዊቶችና ጥቂቶች የደግነት ሰራዊቶች እየተዋጉ ክፋት ሲያሸንፍበት ደግነት ሲሸነፍበት የቆየ ነው። አንድ የዘመናችን ምዕራባዊ ዲፕሎማት ባለፈው ጊዜ እንሰራው በነበረው የጋራ ስህተት ሁላችንም እንፈርበትና እንጸጸትበት ሲል ተናግሯል። እውነቱን ነው። ሰውን መግደል ጀግንነት፣ ሰዎችን በመከራ ላይ መጣልና መልካሙን አኗኗር መበጥበጥ የወንድነት ሙያ፣ ሰዎችን እየዘረፉ ካስፈላጊው በላይ የሆነ ሀብት መሰብሰብ ባለጸግነት፣ ሸፍጥ ማጭበርበርና ማታለል፣ የፖለቲካ ችሎታዎች፣ ሌሎችም የረከሱ ተግባሮች መልካም ስራዎች የሚባሉበትን ጊዜ ሁሉም ሰው በእፍረትና በጸጸት ሊያስታውሰው ይገባል። ሁላችንም በተለመደውና በጊዜ ብዛት ሰፊና ቀን መስሎ ሊታይ በቻለው የድንቁርናና የአውሬነት መንገድ ከመጓዝ ይልቅ የክፋት ጫካ ባጠበበው ልናሰፋው በሚገባን የሰውነት መንገድ እንሂድ። ቅዱስ ጳውሎስ አሮጌውን ተውት አዲሱንም ልበሱት እንዳለው በሰው ማህበራዊ ኑሮ ውስጥ ተገቢ ቦታውን ገና ያላገኘውን አዲሱንና የማያልቀውን የእውነት መንገድ መከተል በግድ አስፈላጊ ነው። በእውነትና በመተማመን በፍቅርና በመተዛዘን በእኩልነትና በወንድማማችነት ያልተገኘውን ጸጥታና ሰላም እንዲሁም የደስታ ኑሮ በብልጠትና በተንኮል እናገኛለን ብለው የሚደክሙ ፍጥሮች በዓለም ላይ እየበረከቱ ሲሄዱ ማየት አያሳዝንም? ዘመኑ የስልጣኔ ዘመን ተብሏል። ህዝቦችም የሰለጠኑ ተብለዋል። ግን ብዙዎቹ ሰዎች በድንቁርና በበሽታና በችግር እስካሁን የሚሰቃዩበት ከመሆኑም በላይ በፍርሃት በኑሮ ውድነት በመስገብገብ በሸፍጥ ከሰላም በራቁ ወሬዎች እንደዚህ ዘመን ሰዎች የተሰቃዩበት ጊዜ ያለ አይመስልም። ዲሞክራሲ የሚሉት ውቡ አይነት አገዛዝ በመላው ዓለም ባሉ ባለስልጣኖች አፍ ይሞገሳል። በግብር የዋለበት አገር ግን ጨርሶ የለም። የዓለም የዴሞክራሲና የነጻነት መንፈስ የሚመነጨው ከኔ ነው የምትለው ዘመናዊዋ አሜሪካ ነጭ ሆኖ ያልተገኘን ፍጡር መፈጠር የሚቃወሙ የሌሎችን ኑሮና ሰላም የሚበጠብጡ ዘመናውያን አወሪዎቿ ከእውነተኞቿ ስለሚበዙ በዚህ ወሬዋ ልትኮራበት አልቻለችም። በዘመናችን ምስራቅና ምዕራብ ከሚባሉ አጣጫዎች ጋር በሁለት ስም በሚጠሩ የኮሙኒዝምና የካፒታሊዝም ተከታዮች መካከል ዴሞክራሲ የኛ ነው የሚል ውድድር ስናይ ዴሞክራሲ የሚባል ነገር በየትም አለመኖሩን ከማስረዳት በቀር ሌላ ነገር አይገልጽልንም። መስኮባዊው ጠቅላይ ሚኒስትር ኒኪታ ክሩሾቭ ከምዕራባውያን የሚጎርፈው ጨቋኞች የግል ነጻነት ጠላቶች የሚባለውን ስድብ ቢያሰለቻቸው ቀምቶ በይዎችና ነጣቂዎች የሆኑ ምዕራባውያን ካፒታሊስቶች ነጻው ዓለም እያሉ የሚጠሩት ጥቂት ቀማኞች ተራውን ህዝብ ለመዝረፍ ነጻ የሆኑበትንና አብዛኛው ህዝብ ጥቅሙን ለመጠበቅ ድምጹንም ለማሰማት የማይችልበትን ዓለም ነው ሲሉ ተናግረዋል። ነጻነትና ዴሞክራሲ ባንድ ነገር ብቻ የማይወሰን ሲሆን ባንዱ በኩል እየበሉ ጭጭ ባንዱ በኩል ተቀምተህ ጩህ የሚባሉት እምነቶች ለሰው ፍላጎትና ለእውነተኛው ዴሞክራሲ በቂ አድራጎቶች አይደሉም። ይህንንና የቀሩትንም ቁጥራቸው የበዛ ሁኔታዎች በዘመናችን እያየን የሰው ልጆች ጠቅላላ ድል በሙሉ አለመቃናቱን መረዳት አይሳነንም። ስለዚህ ስለ ሰው ዘሮች ችግር የምጽፈው ነገር ሁሉ አንዱን አገር ወይም አንዱን ትውልድ ብቻ ከሚመለከት አስተያየት ጥቂት ሰፋ ያለ መሆኑን እንደምትረዱልኝ ተስፋ አደርጋለሁ። ከዚህ በኋላ ስለ መጽሐፉ ዋና ፍሬ ነገር እንመለስ። መጽሐፉ ልበለድ ሆኖ መንፈሱ አንድ ሰው ከእናቱ ሆድ ጀምሮ ጥንቃቄና ምቾት የሚፈልግ ሲሆን ብዙዎቹ የሰው ዘሮች በድህነት ተወልደው በድህነት አድገውና ኑረው በድህነት እስከሚሞቱበት ጊዜ ድረስ የሚደርስባቸውን መከራ በጥብቅ ይቃወማል። መከራውንና ችግሩን እንዲቃወም በዓለም ላይ ያለውን መብትና ድርሻ ከነጻነቱ ጋር እንዲጠብቅ የተደረገው ባለታሪክ ከእናቱ ሆድ ሳይወጣ አልወለድም በሚል ቃል ከጀመረበት ቀን አንስቶ በአገሩ የተቋቋመ አዲስና ተጠራጣሪ መንግስት ሞት ፈርዶበት ትንፋሹ በግንባሩና በደረቱ ላይ ባረፉት ጥይቶች እስከ ተቋረጠበት ጊዜ ድረስ እንዲገደል ተደርጓል። ምናልባት ሕፃን ከእናቱ ወድ ጀምሮ ለመብቱና ለነጻነቱ ተሟገተ ሲባል ፍጹም ልብ ወለድ ይሆንባቸዋል። እውነት ነው። ሕፃን በሚወለድበት ጊዜ አወቀና ተከራከረ ማለት ቀርቶ ካደገም በኋላ ሳያውቅ የሚቀር አለ ሊባል ይቻላል። ግን ደራሲው የጀመረው አንድ ሕፃን የሚወለደው ለመከራ መሆኑን ቢያውቅ ከእናቱ ሆድ እሺ ብሎ ይወለድ ኑሮ ይሆን? አንድ ሕፃን ማንኛውም ክፉ ነገር ሲደርስበት ያለቅሳል። ሲታመምና ሲንገላታ ይከሳል፣ ይደገድጋል፣ በህመም ስሜትም ይሰቃያል። ግን አይናገርም። በሚል ስሜት ስለሆነ ለማሙዬ ወይም ለማሚቴ እኔ ልናገርላቸዋ። ለድሃ ሕፃን ዓለም እንዴት ያለች መራራ መሆኗን የፍጹሟ ድሃ ልጅ ከሆድ ውስጥ ጀምሮ እንዲናገር ላድርገዋ። እሱ ይናገርላችሁ። ይኸው መንገዱን ለቅቄለታለሁ። አቤ ጉበኛ ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።